Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
አምሻቹ የሁድ ምሽት ጋቢና በመርሃ ግብር ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ዛሬ በሳምንት ውስጥ ከተደመጡ ጥንቅሮች መካከል ሶስቱን መርጠን ዘንላችኋል። ፕሮግራሙን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ። አብራችሁን አምሻለን። አብራችሁን ሁኑ። የመጀመሪያው እንግዳችን ዶክተር ሄኖክ ዘውዴ ይባላል። በቅርቡ ልጅ በእድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። ከመጽሐፉ ጋር ተያያዥነት ባላቸው ጉዳዮችም ላይ ከዘጋቢያችን ከሀብታም ስዩም ጋር አጭር ቆይታ አድርጓል።
በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ዘውድ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ።
እኔም ቪኦኤ ጋቢናዎችን አመሰግናለሁ።
እንግዲህ የህፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑህ ምክንያቶች ምንድን ናቸው?
መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህፃናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ በፍቅር በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት።
ዶክተር ሄኖክ፣ ከህፃናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው?
እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህፃን ጤና በእንክብካቤ ላይ በአሁኑ ዘመን ማለት ነው።
ለአንባቢያን ባደረስከው ልጅ በድሉ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታስ ይሰጣሉ ብለህ ታስባለህ?
እንግዲህ ልጅ በድሉ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ፣ ልጅ በድሉ ይደግ የሚል አባባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደግን የጻፍኩት እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ 1000 ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህፃናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህፃናት በጨዋታ ምን ሊጠቀሙ ይችላሉ፣ ህፃናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትን በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው።
እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተም የህፃናት ጤናን የሚመለከቱ መረጃዎችን ለተከታዮች ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ ያስካቸው ተጨማሪ እቅዶች ይኖር ይሆን?
እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ ማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ፣ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ፣ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ።
ዶክተር ሄኖክ፣ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል።
እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በህክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እምጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጭ ሆነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው።
ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምደግፍ አምናለሁ። ላጋራህን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።
ዶክተር ሄኖክ ዘውዱ ከጋቢና ቪኦኤ ጋር ለነበረው ቆይታ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ ውስጥ አብዛኞቹ ትምህርት ቤቶች ከተዘጉ ወደ 10 ወራት ሞላቸው። ታዲያ በእነዚህ ጊዜያት ውስጥ በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት የድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይቷል። ጥቂቶችም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራት ውስጥ ላይ ያሳደረው ተጽዕኖ ምንድን ነው ስትል ስመኝሽ ቆየ ጠይቃለች።
የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር።
ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ እንደ አጋጣሚ ኤግዛም ስኬጁል ተደርጎ ልክ ልንፈተን 4 days 5 days ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው። ወዲያው ሆልድ ተደረገ ክላሶችም ፈተናዎችም። በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው።
የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200,000 የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች።
ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና እንትኑ ሂደት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም። ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደረጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነፃነት ይሰጣሉ።
በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንት እና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል።
ክላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲሲፔት እንዲያደርግ ይደረጋል። ክላስ ደግሞ ሰዓትም ተወስዶ ከተመደበው የክላስ ሰዓትም ገፋ ተደርጎ ዲስካሽኖች ምናምን እንዲኖሩ ይችላሉ። ፕሮጀክቶች፣ ሚኒ ፕሮጀክት ነገሮች ይኖራሉ። እነዚያን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪየንስ ሼሪንግ በጣም አለው። ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው በዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለው ኦንላይን የራሴን ፓርቶር ከኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሰው ሌላ ሰው አቴንድ አድርጎ ሊከታተልኝ ይችላል፣ ከፈለገ ላይከታተልም ይችላል። ስለዚህ እዛ ጋር ያለው ነገር የዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋለሁ።
የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል።
ያው እሳቱን የማጥፋት ብለን ብንወስደው ይሻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገሩ አይቻለሁ። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን አሁንም ድረስ ያልጨረሱ ልጆች አሉ።
የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውም በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል።
የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ተው ከላብራቶሪዎች ውስጥ ተወጡ ልጆች ነበሩ አብዛኞቹ። ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንዳልኩኝ ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ። ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ እኔ በግሌ።
እነዚህ ችግሮች ተደራርበው ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል።
የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸውን ወይም የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉ ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅርሱልኛል። ስለዚህ ውጤታማን የሚል አመለካከት የለኝም በግሌ።
የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድህረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሽንና እንግዶቿን እናመሰግናለን። አሁን ደግሞ ከአንድ አነቃቂ ሰው ጋር እናስተዋውቃችኋለን። ዋሴ ሙልጌታ ይባላል። የዋስ ምጣድ መስራችና ስራ አስኪያጅ ነው። ከዋሴ ሙልጌታ ጋር ቆይታ አድርጌ ነበር። ቆይታችን እንደሚከተለው ባጭሩ ተሰናድቷል። በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል።
ሙልጌታ ነው ሳጠና መብራት ማጥፋው ባላሉ መብራት ይቆጥራል እየተባልኩ እና ለምንድን ነው መብራት አጥፋት ባለው ዋይ ይህን ያህል ማጥናት እየፈለጉ ጋር ያ ነገር ኤሌክትሪክ በቃ ያ በአእምሮ የተፈጥሮ ቀረ በቃ ኢነርጂ መቆጠ የሚለው ነገር በቃ ተግባረድ ገብቼ ከተግባረድ ምጣዱን ከዛ ቆጣ ሁሉ መጣዱን ሰራ ነበርና ከዛ በኋላ በቃ ይህ ኤነርጂን ኮንሱም የሚያደርገው እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው። ዋናው ኢንቫይሮንመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት። ይህን ቴክኖሎጂ በኤሌክትሪክ ውስጥ ጊዜ ከስልሳ አመት ሙሉ እስካሁን ድረስ እስክል ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል። ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ወስዶ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኒክስ ግን ያው 20 አመቴ ነው ካለው ምጣድ ጋራ ታወዳድር። በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ 40 ሴንቲሜትር ነው ልቁ፣ 54 ሴንቲሜትር ነው እስከ 60 ሴንቲሜትር አለ። ግን በሚዛን አድርገ ነው እኩል ባላንስ ብናደርገው ነው ምንሽ ከብሳል ያኛውን እንጀራ ና 250 ግራም እና ያኛው 350 ግራም እንጀራው ግን ባላንስ አድርገን በግራም አድርገን ብንበላው የኔን እንጀራ ስትበይ 32 ዋት ነው ኮንሱም የምታደርግ የበዛ በኢትዮጵያ እንጀራ የተጋገረው ስትበይ 106 ዋት ነው የምትበይው። ምጣድ አዲስ አበባን ብቻ ብትተካው ስንትና ስንት ሜጋዋት የአባይን ግድብ ያህል ግድብ ነው ሴል የምናደርገው።
በሶስት እጥፍ የሀይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል።
ገባው ዩኒቨርሲቲ ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባው። ኮሌጅ ስገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉልታይም እየሰራው የተለያየ ካምፓኒ እየሰራው በፓርታይም ግን ቤቴ ሁሉ ጊዜ ምጣዱ የምቀጠቅጠው ምጣዱ ሳሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው ካናዳ ገበያ ላይ ዋለ። ከዛ በፕሮፌሽን ቴስት ኢንጂነር ነኝ እና ከዛ ኋላ ቴስት አደረገው ብዙ ዲዛይን ባለቤት ጊዜ ይባላል አላለም ካስተመር ፊድባክ መጡ ብዙ ኮምፕሌን መጣ። 75% 70% over 60% ሲመጣ ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደም። እንጀራ ማሽን ደግሞ አለኝ። እንጀራ ማሽን ስገባ እና ቶሮንቶ 2006 ላይ ከፍቼ ዋስ እንጀራ ብሸጥ ነበረ።
በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን 20 የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከ90 ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው።
እዛ ምክንያት ከስር የወጣምን ፕሮጀክት ካላቆም ካልፈልግም ማለች ቤዞችና ቤቴን ሁሉ ነገር ሮስ አረፍ ግ ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው ኖሌጁ ክት አብሮ ነው ያለው እና ጊባፕ አለ ነው። ከዛ እንደገና ታክሲ በሳምንት 29 ሰዓት እየሰራ ከዛ ባንክራፕሲ ያልኩኝ ካናዳ ወዲያው በአንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩቭ አረጉ። ከዛ ደግሞ እዚህ ባንክ መርስ የነበረው ቆመ ማለት ነው። ከዛ ታክሲ የምሰራውና ያን አድርጌ ስራ አንድ አመት ከሁለት ወር ናም ኦቨር 90 ዶላር ስቴባር ነው እንግዲህ 20 ዶላር ቀርቶኝ መኪና ጋዝ ሁሉ የሚሞላበት የለኝም ነበር አንዶ። ከዛ ያን አደረኩና ሬስቶራንት ከፈት ካናዳ ዋስትግ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ ስንጠጠሳ ጀመረ። ከዛ በኋላ ሪከቨር ማለት ጀምር ግን ከዛ ዋስ ዲጂታል መጣል የሚለው ሲንግል ፕሮጀክት የሚለው ላይ እዛ ላይ ፎክስ አድርጌ
የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ በካናዳና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል።
ሶሻል ሚዲያ ማርኬቲንግ በጣም ጎበዝ ነው። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። ኢቨን የ65 ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብበው ካነበቡ በኋላ ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ያንቃ ነው። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ
ስለ ጉግል ስለ ዩቲዩብ ኤቭሪዴይ አንድ ነገር ሳላነባልኝ ለምሳሌ አሁን ስቪልን ቢዝነሱ ስለሆነ ካለ ወጭ ብዬ ባንዴ ራን አረገዋል ባንዴ በስልክ አድርጌ ፕሮዳክቱን ጨርሷል እና ሶሻል ሚዲያ ነው የምጠቀመው።
በተጨማሪም ዋሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው።
የኔ ቢዝነስ ሞዴል ሪቸርድ ብራንሰን የሚባል ሀብታም አለ። ሪቸርድ ብራንሰን ማለት 88 ካምፓኒ ያለው ቨርጂን ኤርላይንስ ቨርጂን ጌዛት ኦነር እና ብዙዎቹ እንዴት ነው የሰውዬ 88 ካምፓኒ ይሄ ስለሱ በጣም ስለሱ በጣም አነበኩና የምከተመው ነው የሱ ቢዝነስ ሞዴል። የሱ ቢዝነስ ሞዴል እንዴት መሰለሽ፣ ለምሳሌ ኢትዮጵያ መጣው እና ወደ 5-6 ሰዎች ቀጠርኳቸው። ከዛ ከእነሱ ውስጥ ሁለት መረጡ። ሁለቱን መርጬ ደግሞ ከፍላቸዋለሁ፣ ፕላስ ከእያንዳንዱ ምጣት ደግሞ ገንዘብ ያገኘው። ከዛ 6 ወር እኔ አቋቁማቸዋለሁ አብሬ እየሰራሁ። በኋላ እንደ ራሳቸው ካምፓኒ ያደረግና እኔ ኤክስፖርት አልባ። ስለ ገንዘብ አለም የሁሉ ማወራሽ ገንዘብ አለም ለእኔ ዋናው አርጌ ሌላ የሚቀጥለው ጀኔሬሽን 6 ዓመት ሙሉ ያልተቀየረ ቴክኖሎጂ ምን አድርጌለት በሚል ነው የምታገረው።
ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የእሱን ህይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩም መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን እሁድ ምሽታችሁን ከኛ ጋር ስላሳለፋችሁ እያመሰገንን በጀመርነው ሙዚቃ እንሰናበታለን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። በነገው ምሽት በመደበኛው መሰናዶ እስከምንገናኝ ደህና ደሩ።